The Voice of America.
የእስር ቤቶች በሮች ተከፍተው እስረኞች አሁንም ድረስ እየተለቀቁ ነው። እስረኞች ከወጡም በኋላ በየእስር ቤቱ ይደርስባቸው የነበሩ የከፉ የስቃይ አያያዞችን እየተናገሩ ይገኛሉ። ብዙ እስረኞች ናቸው የወህኒ ህይወት ታሪካቸውን ያጫወቱን። ዮናስ ጋሻው ደምቀ ባለፈው ሳምንት የተፈታ ወጣት ነው። በተፈጸመብኝ ለመናገርና ለመስማት የሚከብድ ኢሰብአዊ ድርጊት ወይም ስቃይ ዛሬ ከዊልቸርና ክራችስ ውጪ ራስን ችዬ መንቀሳቀስ የማልችል ሰው ሆኛለሁ ይላል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ላለፉት 2 ዓመታት እስር ቤቶች ላይ ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ሲዮን ግርማ በተከታዩ ዘገባዋ ታሪኩን ይዛለች።
ዮናስ ጋሻው በቅርቡ ነው ከእስር የተፈታው። በስልክ ታሪኩን እንደነገረኝ ተወልዶ ያደገው ፍኖተ ሰላም ነው። በባህር ዳር ዩኒቨርሲቲ ትምህርቱን አጠናቆ ለአንድ አመት እዛው ባህር ዳር እንደሰራ ጥር 4 2009 ዓ.ም ለእስር መዳረጉን ይናገራል። ባለትዳርና የአንዲት የሁለት አመት ከ8 ወር ልጅ አባት ነው። የተያዘው አዲስ አበባ ውስጥ ሳሪስ አካባቢ ከህዞቹ ጋራ በታክሲ ይሄድ እንደሆነ ይገልጻል። በፌደራል ፖሊስና በመከላከያ መኪና ተጭኖ ወደ ኮተቤ እንደተወሰደም ያስታውሳል።
ኮተቤ የደህንነት ማሰልጠኛ ተቋም አለ መሰለኝ። ወደዛ አይኔና ስለው ነው የወሰዱት። ከዛ በኋላ ያስገብችን ለረጅም ሰዓት ቆሞ ነበር። መከላከያዎቹ በፌደራል ነው የሚጠበቅ አካባቢ አናስገባም ሲሉ ቪዲዮ መታወቂያ አሳይተዋቸውም ከ15 ደቂቃ ከቆምን በኋላ ነው አስገባውም። ካስገቡ በኋላ 9 ሰዓት ይዘውኝ እስከ ሌሊቱ 6:30 ድረስ ዛፍ ላይ በካቴና አንጠልጥለው ሰቅለው የተለያዩ ድብደባዎችን እና ኢሰብአዊ ድርጊቶችን ፈጽመውብኛል። አይኔን በማሰር ወደ ሌላ እስር ቤት ወሰዱ።
ምን አይነት ድብደባዎች ናቸው የፈጸሙብህ? ዛፍ ላይ ስትል ውጪ ማለት ነው?
አዎ፣ እዛ ኮተቤ ደህንነት ቢሮ ውስጥ ጫካ አለ። የጥይት ድምጽ በጣም ይሰማል። ጫካ ነው፣ በልዩ ኃይል ነው የሚጠበቀው። በካቴና ታስር ያለው ካቴናውን ብድግ አድርገው አንስተው እዛ ጋር ባላ ውስጥ አስገብተውኝ ያንጠለጠሉኝና ልብሴን አስወልቀው በደረቅ እንጨትና ዱላ፣ በፖሊስ ዱላ እንደዛ አድርገው ይደበድቡኝ ነበር። መጨረሻ ላይ ራሴን ስቼ ወደቅኩ። በለም ምሽት ላይ ማለት ነው።
ስንት ነበሩ?
ለጊዜው የሚታየኝ 8 ነበሩ።
ምን እያሉ ነበር የሚደበድቡ?
ማንነትን እንትን በማድረግ በጀሮ የማይመች ወሬዎችን ነበር እንትሚሉ ይደበድቡኝ ነበር። ይተፉብኝ ነበር። አላስፈላጊ ነገሮች ያለ አድርገውብኛል።
ዮናስ እንደሚለው ቀጥሎ የተወሰደው ወደ ማያውቀው እስር ቤት፣ ከዚያም ወደ ማዕከላዊ ወንጀል ምርመራና መምሪያ ነው።
እስር ቤት ከገባም በኋላ ልጆች ጋር ስናወራ እኔም እዚህ ታስሬ ነበር ይላሉ እና ቦታዋ 2x2 ክፍል ነች። እዛ ጋር ጨለማ ቤት ነች። እዛ ውስጥ አስገቢ እንደገባ እንደዛ ሙኝ ማለት ደም በደም እንደዛ አድርገው ኩች ሰቀሉኝ። እንደገና ሌላ ግርፋት ማለት ነው ቤት ውስጥ ካስገቢ በኋላ እንደዚህ አይነት ነገሮችን ከፈጸሙብኝ በኋላ እና ለምርመራ ወረዱ። ለሌት 6 ሰዓት ሰቅለኝ ጠዋት ለቢሮ ሲገቡ አውርደው ለምርመራ እና ለቶርች ነው የሚያወጡ። ለግርፋትና ለምርመራ ብቻ ነው የሚያወጡ። ከዛ በኋላ ለዛ አወጡና ይዘውኝ ሄዱ። መናገር አልቻልኩም። ምርመራ ላይ ምናምን ሊመረምሩ ይፈልጉ ልንደክሜ ስለነበረ በሰዓቱ ምግብም ምናምንም አላገኝም። በግድ ያስገድሉኝ ነበር። ነገር ግን መናገር ስላልቻልኩ አቅም አጣሁ እና ከዛ በኋላ እንደገና መልሰው ወስደው እንደገና ሰቀሉ። ብልቶቼ ጋር የተለያዩ ሀይላንዶች ናቸው። 2 ሊትሩ ሀይላንድ አለ አይደለ? ወይም ሞላ እና በሲር ነገር ያስሩታል። በሲር ካሰሩ በኋላ ከብልታችን ላይ እንደዛ ትሶ ያንጠለ ሀይላንዱን ራሱ ውሃ ተሸክሞ እንደዚህና እንደዚህ ይገፉታል። ማንጨዋልን ማለት ነው። እያንጨዋልን እንደዚህ ሲያደርጉት በጣም ያማል። በጣም በዛ ላይ ደግሞ ትንሽ ለመቋቋምም ያስቸግር ነበረ እና እንደዛ አድርገው ሁሉ ዘግቶ ቆልፎብን ነው የሚሄዱ። በዛ ላይ ጣቶችን፣ ጥፍሮችን በቪንሳ የስድስት ጣቶችን የእግሬ ጣቶችን በቪንሳ ነቅለው እያመመ የመጣ እና እንደዚህ እያደረጉ ለ7 ወር ያህል ሳርቤሪያ ወይንም 84 ተብሎ በሚጠራ ጨለማ ቤት ነው የቆየሁት። ማዕከላዊ ላይ ማለት ነው። ከማዕከላዊ ውጭ ይህ የምነግርሽ ሌላ ቦታ ነው። ከዛ በኋላ ማዕከላዊ ማምጦ እንደዚህ
ዮናስ ኢሃዲግን ባገኘው ታጋጣሚ በቃል ከመተቸት ውጪ እንዲህ ያለ ስቃይ የሚያበቃ ተግባር ፈጽሜ ሆን ብዬ ራሴን እስክጠራጠረው ድረስ ነው ግፍ የተፈጸመብኝ ይላል። ለመተቸት ያበቃው ምክንያት ደግሞ ከልጅነቱ ጀምሮ ያለውን የቤተሰቡን ታሪክ በስፋት አጫውቶናል። ካለን ሰዓት አንጻር ሁሉንም ማቅረብ ባንችልም የዮናስ አባት አቶ ጋሻው ደመቀ በደርግ ጊዜ የፍኖተ ሰላም ከንቲባ እንደነበሩ ይናገራል። ኢሃዲግ ስልጣን ላይ ሲመጣ ሊታሰሩ ይፈልጉ ስለነበር ሸሽተው ከሀገር እንደወጡ አልተመለሱም። በአሁን ሰዓት ይኑሩም ይሞቱም አያውቅም። እናታቸው የመንግስት ሰራተኛ ነበሩ። እሱን ጨምሮ ሌሎች አራት ልጆችን ሲያሳድጉ ቆይተው ከፍተኛ ጫና ይደረግባቸው ስለነበር በመጨረሻም በመኪና ተገጭተው ህይወታቸው እንዳለፈ ነግሮናል። አናውም ሆነ ግጭቱ ሆን ተብሎ የተደረገ ነው ብሎ ያምናል ዮናስ። እናታቸው ህይወታቸው ካለፈ በኋላ ልጆቹ እርስ በርስ ተደጋግፈው ተማሩ። በመጨረሻም አልቀበት ጋሻው የተባለ ወንድሙ ከአዲስ አበባ ዩኒቨርሲቲ ተመርቆ ለአንድ አመት እንደሰራ ሌላ ሀዘን ወደ ቤተሰባችን መጣ ይላል።
ሚስታችን እንኖር ነበር። አንዱ ከአዲስ አበባ ዩኒቨርሲቲ ተመርቆ 97 ላይ ባህር ዳር ላይ ሜላት ሆቴል ከሚባል ቦታ ላይ በዛ ሰዓት ላይ እሱም ትንሽ ፖለቲካ እንትን ይላል። ያው ስሜት ስለነበረ በሰዓቱ ቤተሰብ ላይ እየደረሰብን እና ከዚህ ስርዓት ጋር ቶታሊ ምንም አይነት እንትን አልነበረንም። እሱ የሚቃወም ነበር። በዛ ሰዓት 97 ላይ እንደዛ አዲስ አበባ ችግር ሲፈጠር በየአንዳንድ ክልሎች ባህር ዳርም ጎንደርም እንደዚህ አማራ ክልል በተወሰነ ቦታዎች እንደዛ አይነት ችግር ተፈጥሮ ሳለ እሱ በዛ ሰዓት በመከላከያ ከተደበደበ በኋላ ከዛ ካፌው አጋጣሚን ያበረው ነበር። እሱን አወጣው አስፋልት ላይ ከጣሉት በኋላ በወራል መኪና ነው የሄዱበት እና አጽሙን ሰብስበን ነው የቀበሩ እና እስከዚህ ድረስ ነው ግፎቹ የሚፈጸሙብን የነበረው።
ዮናስ እነዚህ በቤተሰቡ ላይ የደረሱትና በሀገሪቱ የሚያቸው የሰብአዊ መብት ጥሰቶች ዝም እንዲል ስላላደረጉት የትኛውንም የፖለቲካ ቡድን ሳይቀላቀል ቅሬታውን ያቀርብ እንደነበረም ይገልጻል።
ተቻለው አንዳንድ ነገሮች አጋጣሚዎችን ካገኘ በዛ አማካኝነት የዚህ ፖለቲካ ጋር ያለ የማንነት ዙሪያ ዜጎች ይበደላሉ። ብዙ ዜጋ አረጋውያን እየተባለ በእነሱ በጀት ፈንድ የወላጅ አልባ እየተባለ እየተሰበሰበ ግን ወጣቱና አርሶ አደሩ መሬቱን እየተቀማ ወይም የተለያዩ ግፎችና በደሎች ሲደርሱበት በመላ ኢትዮጵያ ላይ የተለያዩ ግፎች ከቦታ ቦታ እንደዚሁ አንዳንድ አጋጣሚ ሲሄድ ተመርቀው ስራም አይዟሉ ብር ከለለሽ ወይንም ደግሞ ዘመድ ከለለሽ እንደዚህ አይነት ነገሮችም አቅም እያለ ራሱ መግባት የማይቻልበት ኮንዲሽን አለ። ያ ነገር ደግሞ ኢትዮጵያውያን ለምን ይበደላሉ በሚል ሁኔታ የራሴን እንትን አዛምድ ነበር። ማንም ፖለቲክን አልነበርኩም፣ ግን በማንነት ላይ አብሶ በአማራነት ላይ የሚደርሰው በማንነት ላይ መሰረት ያደረገ ያሳስቡኝ ስለነበር በዚህ አጋጣሚ ያው ሰልፍ ላይ ወጥቻለሁ። እንደዚህ አስተዋጽኦ አደርግ ነበር።
ዮናስ በምርመራ ወቅት ይጠየቅ የነበረው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ከተማ ውስጥ ቁጭ ብለህ ለሽምቅ ውጊያ ታደራጅ ነበር የሚል እንደሆነም ይናገራል። ዮናስ ምርመራውን ከጨረሰ በኋላ የሽብር ክስ ተመስርቶበት ቂሊንጦ ሲገባ ስቃዩ ተከትሎት እንደገባም ያስታውሳል።
አሁንም የሚሄደው ወንቤል ተቀበቶ ተደይየ ተጠቀምኩ የወገቤ ማለት ነው። በክራንች ነው የሚሄደው። ክራንች እንዳይገባለት ተብዬ በሰው ነበር እየተንጠልጥ በሁለት ሰው ተደግፌ ነበር ፍርድ ቤት የምቀርበው። እንደዛ ሲሆን ይህንም ፍርድ ቤት ራሱ እንዳልቀርብ ፍላጎታቸው ነበር። ነገር ግን ደግሞ በመክሰስ አባሪዎቼ በመናገር እንድቀርብ አደረጉ።
ለዚህ ደግሞ ምክንያቱ ፍርድ ቤት በሚቀርብበት ጊዜ የተጎዳ አካላቱን ገልጦ በማሳየት አቤቱታን በማቅረቡ እስረኛን ታሳድማለህ፣ የማረሚያ ቤቱንም ስም ታጠፋለህ በሚል እንደሆነ ይናገራል። በድብደባ የተጎዳው አካሉ ሕክምና እንዳያገኝ መደረጉንም ይገልጻል። ከደረሰበት ጉዳት አንጻር አሁን በመድኃኒት ካልሆነ እንቅልፍ እንደማይወስደውም ገልጾልናል። ያረፈው እህቱ ቤት ሲሆን የእህቱ ባለቤት ሞገስ ሲፍሩ በአሁኑ ሰዓት በከፍተኛ ችግር ላይ መሆኑን ነግሮናል።
ያለ ክራንች ምንም አይነት እንቅስቃሴ የለውም። በክራንች ነው የሚንቀሳቀሰው። ከዛ ውጪ የትም ቦታ ላይ ሽንት ቤትም ሲገባም ከሰው ጋር ነው እየቆምን እየጠበቅን ምናምን ነገር ነው የምናደርገው። በቃ በፍራንች ሁሉ ነገር በፍራንች ነው። መጀመሪያ እሱን በህይወት ወይም ደግሞ እግሩን ወደ ነበረበት መስተካከል የሚችልበትን ለማድረግ ደግሞ ገንዘብ ያስፈልጋል። ጤነኛ መሆን አለበት። አሁን ጸበል ይዘሽ ስትሄጂ እግሩ ሁኔታ እንደፈለገ እንትን ማድረግ አይችልም፣ ይከብዳል። እንዳጠቃላይ ማለት ሁለት እግሩ ገብቶ በአራት እግር የሚንቀሳቀስ ልጅ ነው አሁን በዚህ ሰዓት ላይ ያለው ማለት ነው።
ባለቤቱም አንዲት ሴት ልጃቸውን ይዛ ባህር ዳር ከተማ በችግር እንደምትኖር ቤተሰቡም ለፍቶ አዳሪ በመሆኑ ዮናስን እንደ ልብ ማሳከም የማይችሉ መሆናቸውን ገልጾልናል። ዮናስም እኔ እንኳን የምታከምበት ነገ ምን እንደምበላ እንኳን የማላውቅ ሰው ሆኛለሁ ብሎናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው።
በ27 ዓመት የመንግስት ስልጣን ዘመን ለመጀመሪያ ጊዜ በቃሊቲና በዝዋይ ማረሚያ ቤት ተገኝቶ የተወሰኑ እስረኞችን አቅርቦ የሰብአዊ መብት ጥሰት እንዳለ ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ 3 ዘገባዎች ተሰርቶ ተመልክተናል። የተወሰኑ እስር ቤቶችን በመሄድ ጨለማ ቤት የተባሉትን ክፍሎችን ማሳይቷል። በመንግስት በጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን አንድ ጊዜ ብቻ 16 እስረኞችን በተመለከተ ለፍርድ ቤት ባቀረበው ሪፖርት እስረኞች ላይ ስለሚፈጸመው የማሰቃየት ተግባራት ከመግለጹ ውጪ በብዙሃን መገናኛ ቀርቦ ስለ ሰብአዊ መብት ጥሰት ተናግሮ አያውቅም። ኮሚሽኑ ከአሜሪካ ድምጽ በተደጋጋሚ ተጠይቆ ሪፖርቱን ተጠሪ ለሆነበት ለህዝብ ተወካዮች ምክር ቤት እንጂ ለሚዲያ ባለመሆኑ ለመናገር ፈቃደኛ እንዳልሆነም አስታውቆ ነበር። ባለፈው ሳምንት ግን የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በመንግስት ቴሌቪዥን ጣቢያ ቀርበው ኮሚሽኑ ላለፉት 2 ዓመታት ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል።
ጥሰት በመንግስት ነው የሚፈጸመው። ጥሰት የሰብአዊ መብት ጥሰት የሚባለው በመንግስት አካላት የሚፈጸም እንጂ በሌላ አካል የሚፈጸም አይደለም። ጥሰት አለ ከተባለ የጥሰቱ መንስኤ ይሄ ነው ካለ ኮሚሽኑ መርምሮ የጥሰቱ መንስኤ ብቻም አይደለም ጥሰቱን የሚያባብሱ ፋክተሮች፣ ሁኔታዎች ምን እንደሆኑ በሚገባ በሪፖርት ከተቀበለ አክሽን መውሰድ ያለበት እርምጃ መውሰድ ያለበት መንግስት ነው።
ተጠርጣሪዎቹ ከታሰሩ በኋላ የሚመረመሩት እስር ቤቶች ቢሆንም በመጨረሻ የእምነት ክህደት ቃላቸውን ይዞ የሚሄደው የፌዴራል አቃቤ ሕግ መስሪያ ቤት ነው። ለዚህ መስሪያ ቤት በቅርቡ አዲስ የተሾሙት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ በጠቅላይ ሚኒስትሩ ትዕዛዝ 13 አባላት ያሉት የፍትህና ሕግ አማካሪ ቋሚ ኮሚቴ መቋቋሙን፣ ኮሚቴው አጥንቶ በሚያቀርበው ምክረ ሐሳብ መሰረት የሕግና ፍትህ ስርዓቱን እንደሚያሻሽል አስታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍስሐ ተክሌ በኢትዮጵያ ይፈጸማሉ ስለሚባሉት ጥሰቶች ከአሜሪካ ድምጽ ተጠይቀው ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። እነዚህን አሰቃቂ ወንጀሎች በዜጎች ላይ የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ተጎጂዎቹም ካሳ ሊሰጣቸውና በዘላቂነት ሊቋቋሙ ይገባል ብለዋል። በመጨረሻም ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በጥቂት ግለሰቦች ላይ የተፈጸመ ብቻ ባለመሆኑ አብዛኞቹ የህሊና ቁስለኞች ጭምር በመሆናቸው ይህ ጉዳይ የተፈጸመው አሁን በስልጣን ላይ ባለው መንግስት መሆኑ ታምኖ መልሶ እንደማይፈጸም ማረጋገጫ የሚያስቀምጥ እንደመታሰቢያ ሊደረግላቸውና እውቅና ሊሰጣቸው ይገባል ብለዋል። ከዚህ ቀደም በዘገባችን ያቀረብነውን ሁለት እግሮቹን ያጣውን ከፍ ያለው ተፈራንም አስታውሰው አሁን እንደ ከፍ ያለው ተፈራና እንደ ዮናስ ጋሻው ያሉ እግራቸውን ያጡ ሰዎች እንዴት ገንዘብ በማግኘት ብቻ ሊካሱ ይችላሉ ብለው ይጠይቃሉ። የዛሬውን ዮናስ ጋሻውና ከዚህ ቀደም ያነጋገርናቸው እስረኞች በሙሉ ፍላጎታቸው አንድ ነው፤ ኢትዮጵያ ከዚህ በኋላ እንዲህ ያለ ስቃይ የሚፈጸምባት ምድር አለመሆኗን ማረጋገጥ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።